ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ግንቦት 18 ቀን 2009 ዓ.ም ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በቅድሚያ ዜና። በማስከተልም በየሳምንቱ አርብ የምናቀርብላችሁ የደብዳቤዎች አምድ ዝግጅታችን ይቀርባል። በዚህም የመጀመሪያው ክፍል ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
በጎንደር ክፍለ ሀገር የሚገኘውና ከሱዳን ጋር የሚዋሰነው ነፍሶ ገበያ ወይም አልፋሽካ እየተባለ የሚጠራው ቦታ አሁንም ውጥረት ላይ መሆኑን እየተነገረ ነው። የወያኔ አገዛዝ ሰፋፊ የእርሻ ቦታዎችን ለሱዳን አሳልፎ መስጠቱ በየጊዜው እየተነገረ ሲሆን የተሰጣቸው ቦታ ያልበቃቸው የሱዳን ገበሬዎች ከ500,000 ሄክታር በላይ የሆነ መሬታችን ተወስዷል በማለት እንዲያርስ መልስላቸው በባለስልጣኖቻቸው አማካይነት እየጠየቁ መሆኑ ታውቋል። በቅርቡ የወያኔና የሱዳን ባለስልጣኖች ተገናኝተው መነጋገራቸው የሚታወቅ ሲሆን ስለዚህ ጉዳይ የተሰጠ መግለጫ ግን የለም። የወያኔ አገዛዝ ከዚህ በፊት እንዳደረገው ሁሉ በጉዳዩ ላይ መግለጫ ሳይሰጥ ቀስ በቀስ መሬቱን ለሱዳን ለማስረከብ እቅድ ያለው መሆኑን ውስጥ አዋቂ ምንጮች እየተናገሩ ይገኛሉ። 13 የሚሆኑ የሰብአዊ መብት ተከራካሪ ድርጅቶች ከግንቦት 9 ቀን እስከ ሰኔ 16 በጄኔቫ ከተማ በሚካሄደው ዓለም አቀፍ የሰብአዊ መብት ስብሰባ ላይ ተሳታፊ ለሚሆኑ የየሀገሩ ተወካዮች በኢትዮጵያ ውስጥ የወያኔ አገዛዝ እያካሄደ ስላለው የሰብአዊ መብት ረገጣ ጉዳይ የጋራ ደብዳቤ የጻፉ መሆናቸው ታውቋል። እነዚህ የሰብአዊ መብት ድርጅት ተቋማቶች በጻፉት ግልጽ ደብዳቤ በኢትዮጵያ በተለያዩ ቦታዎች በተካሄዱ ህዝባዊ አመጾች ወቅት በአገዛዙ ስለተፈጸሙ ግድያዎች ነጻና ገለልተኛ የሆነ መርማሪ አካል እንዲቋቋም ጠይቀዋል። የጋራው ደብዳቤ ዜጎች በሰላማዊ መንገድ ተቋማቸውን ስላሰሙ ብቻ በገፍ ተገድለዋል ካሉ በኋላ አስቸኳይ አዋጅ በማወጅና ተግባራዊ በማድረግ በሕገ መንግሥቱ የማይሻር መብታቸው ተገድቧል ብሏል። ኢትዮጵያ የዓለም አቀፉ የሰብአዊ መብት ኮሚሽን አባል ስለሆነች ኮሚሽኑ የሚወስነውን ሁሉ ማክበር ያለባት መሆኑን በማስታወስ ደብዳቤው ተሳታፊዎቹ የወያኔ አገዛዝ ተግባራዊ ማድረግ በሚገባው ተግባሮች ላይ ውሳኔ እንዲያስተላልፉም ጠይቀዋል። ከነዚህ መካከል አገዛዙ በዓለም አቀፍ ደረጃ በተውጣጡ አካሎች አማካይነት ነጻ፣ ገለልተኛ፣ ግልጽና ጥልቅ የሆነ ምርመራ መካሄዱን እንዲፈቅድ፣ የታሰሩ ጋዜጠኞችን፣ የሰብአዊ መብት ተከራካሪ መሆን የሚንቀሳቀሱ ዜጎችን፣ የፖለቲካ መሪዎችንና በሰላማዊ መንገድ በተቃውሞ ውስጥ ተሳታፊ የሆነ ወገኖችን በአስቸኳይ እንዲፈታ፣ ጥፋተኛ የተባሉ ካሉም የዓለም አቀፉ ህብረተሰብ በደነገገው የፍትህ ሂደት ጉዳያቸው እንዲታይ እንዲደረግ እና የፈረማቸው የዓለም አቀፍ ስምምነቶችን እንዲያከብር የሚሉ ይገኙባቸዋል። አርብ ግንቦት 18 ቀን 2009 ዓ.ም የወያኔው የፌዴራል ከፍተኛ ፍርድ ቤት የአዲስ ነገር ጋዜጣ አዘጋጅ ጌታቸው ሽፈራውን በአንድ ዓመት ተኩል እስራት እንዲቀጣ ወስኗል። ጌታቸው የታሰረው ታህሳስ 16 ቀን 2008 ዓ.ም ሲሆን እስካሁን የታሰረው ጊዜ የሚበቃው በመሆኑ ይፈታል ተብሎ ይጠበቃል። በሌላ ጊዜ በቢሾፍቱ የኢሬቻ ላይ የህዝብን በማነሳሳት ለግፊያ በመዳረግ የሰው ሕይወት እንዲጠፋ አድርጋቸዋል የተባሉ ሁለት ሰዎች የወያኔ አገዛዝ ክስ የመሠረተባቸው መሆኑም ታውቋል። ቱፋ መልካ የተባለው ወጣት ማይክሮፎን በመንጠቅ ሲከሰስ፣ ከድር በዳሶ የተባለው ደግሞ በስልክ ቅስቀሳ አድርጓል ተብሎ ክስ ቀርቦበታል። ሰላማዊ ተቃውሞ ያስበረገገው የወያኔ አጋዚ ጦር በህዝቡ ላይ የሩምታ ተኩስ በመክፈትና በሄሊኮፕተር አስለቃሽ ጋዝና ጥይት በመተኮስ በመቶ የሚቆጠሩ የህዝብ ወገኖች በጥይት መግደሉና ፍርሃት እንዲፈጠርባቸው አድርጎ በሽሽት ገደል ውስጥ እንዲወድቁና ሕይወታቸው እንዲያልፍ ያደረገ መሆኑ አለም ያረጋገጠው በመሆኑ ክስ ሊመሰርትባቸው የሚገባው ተዛዙን የሰጡትና ተግባሩን የፈጸሙት የወያኔ ባለስልጣኖችና ወታደሮች ላይ ብቻ ነው የሚሉ ወገኖች በርካቶች ናቸው። ለድርቅና ሌሎች ሰብአዊ ጉዳዮች የአሜሪካ መንግስት ይሰጥ የነበረውን እርዳታ በ40% ለመቀነስ እቅድ ያለው መሆኑን የትራምፕ አስተዳደር በመግለጹ ጉዳዩ በዘረፋ ላይ የተሰማሩ ግብረሰናይ ድርጅቶችን ያሳሰበ መሆኑ ተገልጿል። ምንም እንኳን አስቸኳይ ለሆነው የምግብ እርዳታ ይደረግ የነበረው መጠን እንደማይቀንስ ቢነገርም ቅነሳው ድርቅንና ራብን ለመከላከል በሚካሄዱ ፕሮጀክቶች በመሆኑ ለሞት የሚዳረገው ህዝብ ቁጥር ይጨምራል ተብሎ ተሰግቷል። ከነዚህ መካከል በአሁኑ ወቅት በደቡብና በደቡብ ምስራቅ የሚገኙ በድርቅ በረሃ የሚሰቃዩት ኢትዮጵያውያን ይሆናሉ የሚል ግምትም ተሰጥቷል። በማዕከላዊ የግብጽ ግዛት በአውቶቡስ ውስጥ ሲጓዙ የነበሩ የኦርቶዶክስ ሃይማኖት ተከታዮች በነበሩ ዜጎች ላይ የታጠቁ ሰዎች ተኩስ ከፍተው 26 ሰዎች መገደላቸውና 25 ሰዎች ደግሞ መቁሰላቸው ታውቋል። እስካሁን ለግድያው ኃላፊነቱን የወሰደ ቡድን ባይኖርም ከዚህ በፊት በክርስቲያኖች ላይ ተደጋጋሚ ጥቃት ሲፈጽም የነበረውና ጥቃት ለመፈጸም ዝቶ የነበረው አይሲስ ሳይሆን እንዳልቀር ይገመታል። ከዚህ በፊት በአሌክሳንድሪያ ከተማ በሆሳና ቀን 2 ያጥፍቶ ጠፊ ቦምብ በማፈንዳት 46 ሰዎች መግደላቸው ሲታወቅ በታሳስ ወርም ሌላ አጥፍቶ ጠፊ የ29 ሰዎችን ህይወት ማጥፋቱ ይታወሳል። አርብ ዕለት የተገደሉት የክርስትና ሃይማኖት ተከታዮች ወደ ቅዱስ ሳሙኤል ገዳም ለጸሎት ሲሄዱ የነበሩ ምዕመናን ናቸው ተብሏል። አውቶቡሱን ያጀቡ ወታደሮች ጥቂት በመሆናቸው ከ8 እስከ 10 የሚገመቱ አጥቂዎች በድንገት ተኩስ ከፍተው ወታደሮችንና ተሳፋሪዎችን ገድለው ሊያመልጡ የቻሉ መሆናቸውም ተዘግቧል። በኡጋንዳ ፕሬዝዳንት አማካይነት በደቡብ ሱዳን መንግስትና በአማጽያን ድርጅቶች መካከል ሊካሄድ የነበረው ንግግር ስምምነት ላይ ሳይደረስ የተበተነ መሆኑ ተነግሯል። አንድ የስምምነት ሰነድ ተዘጋጅቶ የተሰራጨ ቢሆንም ከአማጽያን ድርጅቶች በኩል አንድም ድርጅት ፊርማውን ያላኖረ መሆኑም ታውቋል። ከሳምንት በፊት የደቡብ ሱዳን ፕሬዝዳንት ሳልቫኪር ለሁለተኛ ጊዜ የተኩስ አቁም ስምምነት እንዲደረግ ጥሪ ቢያስተላልፉ ጦርነቱ የቀጠለ መሆኑ ታውቋል። የደቡብ ሱዳን ዜጎች በአራቱም ማዕዘን በከፍተኛ ደረጃ እየተሰደዱ ሲሆን በአሁኑ ወቅት በብዛትና በፍጥነት በመሰደድ በኩል በዓለም ከፍተኛውን ቦታ ይዘዋል ተብሏል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ማበሰኛው ማልካም ጎረቤት ያሰንካል በትርጅ ጣጣ በናቆትሜ በመናቆትሜ የሀገር ገጽታ የናት አባት ፍቅር የህብረተሰብ ልማድ ያገር ባህል ክብር የህክያንድሞች የዳጅ ዘመዱ አይጣለውን አቆጡ ርቀው ሲሄዱ
የደብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንዲሁም ፕሮግራሙን ለምትከታተሉ ሁሉ ሰላምታዬ ይድረሳችሁ። የወቅቱ የሀገራችን ሁኔታ በበርካታ ዘርፍ ብዙ በሆኑ ችግሮች እየተመሰቃቀለ መሆኑን የሚጠቁሙ በርካታ ክስተቶች በመታየት ላይ ናቸው። ኢትዮጵያ ሀገራችንን ከጥቃት የሚጠብቅና የሚከላከል መንግስት የላትም። የጋምቤላ ወገኖቻችንን በሙርሴ የባድ ጎሳዎች መወረርና መፈጀትን ለአብነት መጥቀስ ይቻላል። ኢትዮጵያውያንን ከጥቃት የሚከላከልና ከለላ የሚሰጥ ህግ የላትም። ህግ አልባ ሀገር ኢትዮጵያ ሀብትና ንብረቷ በቡድን እየተደራጁ ዝርፊያ የሚያካሂዱባት ኢትዮጵያ። የኢትዮጵያ ህዝብ በረሃብ አለንጋ እየተገረፈ ነው። የህልውና መሰረት የሆኑ እንስሳቶቹ እያለቁበት ነው። በተፈጥሮ አደጋው ላይ ለወያኔ ሰራሽ የሆኑ ችግሮች እየገዘፉ መጥተዋል። በወያኔና ጀሌዎቹ በሚሰሩ ውስብስብ ዝርፊያዎች የሀገር ሀብት ተሟጦ በማለቅ ላይ ነው። ህዝቡ ግን በፍጆታ እቃዎች እጥረት ዳር እስከ ዳር እየተሰቃየ ይገኛል። በእጥረቱና እጦት ውስጥ ወደ ገበያ ብቅ ጥልቅ የሚሉት ሸቀጦች ደግሞ ከህዝቡ የመግዛት አቅም በላይ እያሻቀቡ ይገኛሉ። የሀገሪቱ ሸቀጦች የማስገባትና የማስወጣት ተግባር በዋነኝነት የሚከናወነው በወያኔዎችና የንግድ ተቋሞቻቸው የመሆኑ ጉዳይ ችግሩን ይበልጥ እያባባሰው መጥቷል። የበቀል ጅራፋቸውን በኢትዮጵያ ህዝብ እያጮሁት ነው። በየጊዜው እየሰፋና እያደገ የመጣው የሙስና ተግባር የሀገሪቱን ዕለታዊ ክንውኖች እግር ተወርጭ አስሮ ሀገሪቱንና ህዝቧን ለከፋ አደጋ እየዳረጋት መጥቷል። ሁሉም ነገር የሚሰራው በእጅ መንሻ ብቻ ሆኗል። እነዚህ ሁሉ አስከፊ ተግባራት በወያኔ ሆን ተብለው የሚሰሩ የበቀል በትሮች መሆናቸውን ልብ ያለው ልብ ያድርግ። ማፌዙን መቀለዱንም በስፋት ተያይዘውታል። በኢትዮጵያ ህዝብ ላይ እያፌዙና እየቀለዱ ነው። ጤፍ ከገበያ ሲጠፋ ዛሬም ጤፍ በልቶ የማያውቀው ጤፍ መብላት ስለጀመረ ነው። ስኳር ሲጠፋ ስኳር ተጠቅሞ የማያውቀው ስኳር መጠቀም ስለጀመረ ነው። ዘይት፣ ሳሙና፣ በርበሬ፣ ምስር፣ አተር ወዘተ ሁሉ ከገበያ ሲጠፋ ተጠቅሞ የማያውቀው ህዝብ መጠቀም ስለቻለ ነው። የወያኔ ሞራል ቢስ ድምዳሜ ነው። እውነታው ግን ወያኔ ለ25 ዓመታት በሀገሪቱ የተለያዩ ሴክተሮች ላይ የሰራው ተግባር ዜሮ መሆኑን ጠቋሚ መሆኑን መረዳት ተስኖታል። ከሰሞኑ በተከታታይ እየወጡ ያሉ ጥናቶች እየጠቆሙ ያሉት እውነታ ይህንኑ የሚያረጋግጡ ናቸው። ወያኔ ለ25 ዓመታት አስመዘገብኩ እያለ የሚፎልልበት ምንጩ እርዳታና ብድር እንጂ ሀገር በቀል አለመሆኑን አረጋግጧል። ይባስ ብሎ በእርዳታ ብድር በህዝብ ስም የሚገኝ ገንዘብ ተመልሶ ወደ ባዕድ ሀገራት ባንኮች በወያኔ ገዢዎች ስም መቀመጡም ምስጢር እየሆነ አይደለም። የኢትዮጵያ ህዝብ እስከ መቼ በወያኔ ተዘርፎና ተጨፍጭፎ ይኖራል? ዝርፊያውም ጭፍጨፋው በቃ መባያው ጊዜ ዛሬ ነው። ይህንን ዘረኛ የሆነ ተምች፣ ይህንን ጨፍጫፊ ለማውደም ህዝብ ኃይሉንና ህብረቱን ማጠናከር ብቸኛ መፍትሄ ነው የሚል መልእክቴን አስተላልፋለሁ ሲሉ መልእክታቸውን ያደረሱን አሊ ሰኢድ ከዱከም ነው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና ለፕሮግራሙ አድማጮች በሙሉ እንደምን ከርማችኋል? አካባቢ ያለያቸው ቦታ ያልገደባቸው በሁሉም የኢትዮጵያ አካባቢዎች እየተከሰቱ ያሉ ተፈጥሯዊና ወያኔ ሰራሽ ችግሮች ከጊዜ ወደ ጊዜ እየገዘፉና አስከፊ እየሆኑ መጥተዋል። የሸቀጦች እጥረት፣ የዋጋ መጠናቸው ከህብረተሰቡ አቅም በላይ እየተስፈነጠሩ መምጣት፣ የመብራት መጥፋት፣ የውሃ እጥረት፣ የመድኃኒት እጥረት ወዘተ ሁሉ በበርካታ የኢትዮጵያ አካባቢዎች በየዕለቱ የሚታዩ ክስተቶች ናቸው። በዚህ በሰሜን ሸዋ ሁሉም ነገሮች እጥረት ህዝቡን ለከፋ ችግር እየዳረገው ነው። ደብረ ብርሃን፣ ደነባ፣ እነወሬ፣ መንዲዳ፣ ደብረ ሲና፣ ሸዋሮቢት፣ ማጀቴ፣ ሞላሌ፣ መሃል ሜዳ ወዘተ ከትንሣኤ በዓል ጀምሮ መብራት ተቆራረጠብን የሚል ጩኸት ሳይሆን የሚሰማው መብራት ጨርሶ ጠፋብን ነው። ሆቴሎች፣ ዳቦ ቤቶች፣ ጸጉር ቤቶች፣ ወፍጮ ቤቶች ወዘተ ዕለታዊ ተግባሮቻቸውን መከወን እስኪሳናቸው ድረስ በገሃድ የሚታይ ችግር ከሆነ ከራረሙ። ወያኔ በቴሌቪዥን መስኮት የሚደረድረው ልማት፣ በሬዲዮ የሚለቀው ወደ መካከለኛ እድገት ካላቸው አገሮች ተርታ የመሰለ ፍሩጫ፣ የመሰረተ ልማት እድገት፣ የህዝብ ኑሮ መቀየር ወዘተ ለእኛ ለሰሜን ሸዋ ህዝብ የደረሰን ነገር የለም። የተጨበጠና ከመሬት ጠብ ያለ ነገርም አላየንም። ህብረተሰባችን ዛሬም እንደ ትላንቱ የመከራ ጽዋውን ከመጎንጨት አልፎ በአካባቢያችን ያየው ነገር የለም። የሰሜን ሸዋ ህዝብ የተነፈጋቸውና ያጣቸው ነገሮች መሰረታዊ የሚባሉ እንጂ ከቅንጦት የሚታዩና የሚቆጠሩም አይደለም። ንጹህ ውሃ፣ የህመም መፈወሻ መድኃኒት፣ የምግብ ማብሰያ መብራት፣ የነዳጅ አቅርቦት መጥፋት ወዘተ መሰረታዊ ችግሮቻችን ናቸው። በተለይ የመብራቱ ጉዳይ በልጆቻችን ላይ ያደረሰው ያለ ተጽዕኖ በቀላል የሚታይ ጉዳይ አይደለም። የ8ኛ የ10ኛና 12ኛ ክፍል የዘንድሮ ብሔራዊ ፈተና ወሳጅ ተማሪዎች ማጥናት አልቻሉም በመብራት እጥረት። የቻሉና በሌላ ቦታ ዘመድ ያላቸው መብራት ወዳለበት አካባቢ እየተሰደዱ ለማጥናት ተገደዋል። መሄጃ የሌላቸው ደግሞ በጭንቀቱ ባህር ይዋኙ ናቸው። አንዳንድ ጊዜ በአካባቢያችን ላይ የተፈጸመ የሚታዩ በርካታ የወያኔ ተግባራት ቀድሞ ጸንሰውት ከመጡት ጥላቻ አንጻር ለበቀል የሚፈጸም እስከሚመስል ድረስ ይሄዳል። በሌላ በኩል ለሥራ ጉዳይ ወደ አዲስ አበባ መመላለሳለሁና የሰሜን ሸዋ የመብራትና የውሃ እጦት የኮተቤ አካባቢ ዘመዶችንም ችግር ሆኖ ተመልክቻለሁ። በቄራም፣ በመገናኛም፣ በገርጅም፣ በሜክሲኮም፣ በተክለ ሃይማኖትም አካባቢዎች የመብራትና የውሃ ችግሮች የሚስተጋቡበት ጩኸት ያለ መሆኑን ተረዳው። ችግሩ ሀገር አቀፍ መሆኑን ባይኔ ለመመልከት ቻልኩ። እውን የኢትዮጵያ ሕዝብ ዛሬ መንግስት አለውን በሚለው የሰሜን ሸዋ ጩኸት ደብዳቤ ላብቃ። ሰይፉ ጌታውን ከደብረ ብርሃን።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬን አቀርባለሁ። ሰለባያኒው ህገ መንግስት በርካታ አወዛጋቢና አጨቃጫቂ ጉዳዮች በህብረተሰባችን ውስጥ ሲንሸራሸሩ መስማት የተለመደ ጉዳይ ነው። በወያኔው አገዛዝ ተጠቃሚ የሆኑ ጥቅማቸውንና መብታቸውን ማስጠበቅ የቻሉ ወገኖች ህገ መንግስት ኮያኔ ወዲያ ላሳር ሲሉ ይደመጣሉ። የወያኔ ባለስልጣኖችም ቢሆኑ የህዝብ ቁጣ በተቀሰቀሰ ቁጥር ህገ መንግስታዊ ስርዓታችንን ለመጣስ ለማፈራረስ የተቃጣ ሴራ ከሚል ድምዳሜ ሲደርሱ ይደመጣሉ። እነዚህ ወገኖች ህገ መንግስት አለን፣ ህገ መንግስታችን እንከሌለሽ ነው፣ ህገ መንግስት ኮያኔ ህገ መንግስት ወዲያ ላሳር ነው ቢሉ አያስደንቅም። ሲዘርፉ ከጥቃት የሚጠብቃቸው በሙስና የሚያደርጉትን ብልጽግና ስለሚሸፍንላቸው እንዲያውም የዝርፊያና የወንጀል ተግባሮቶቻቸውን እየሸፋፈነ እንዳይጠየቁ ስለሚከላከልላቸው ጥብቅና ሊቆሙለት ግድ ይላቸዋል። የወያኔ ህገ መንግስት ወያኔዎችንና ባለሟሎቻቸውን እንደ ጨለማ በመሆን ይደብቃቸዋል፣ ይከላከልላቸዋል። ስለዚህም ቢያወድሱት ጥብቅና ቢቆሙለት አያስደንቅም። በሌላ በኩል ከፍትህ ተጠቃሚ ያልሆኑ ወገኖች የሀገሪቱ ህግ አልባ ሀገር መሆን ወንጀለኞችና ዘራፊዎች የሚጠየቁባት ሳትሆን እንክብካቤና ጥበቃ የሚደረግባት ሀገር መሆኗ የሚያንገበግባቸው ወገኖች ምን መንግስት አለና ህግ በኢትዮጵያ ዛሬ የት አለና ብለው ምሬታቸውን ቢያሰሙ እውነት አላቸው። ወያኔ በወረቀት ላይ የለቀለቀው ህገ መንግስት የሥርዓቱ አጫፋሪዎችን ወንጀል የሚጠብቅ በብዙሃኑ ኢትዮጵያዊ ላይ በመጨቆኛ መሳሪያነት የተጫነ እንጂ ዜጎችን በእኩል የሚያይና የማይመለከት መሆኑ የአደባባይ ምስጢር ነው። ወያኔ የሚያወጣቸው ህገ ደንቦች መመሪያዎች ወዘተ በወያኔዎች ላይ አይሰሩም፣ በንግድ ተቋሞቻቸውም ላይ ተግባራዊ አይደረጉም። ከበርካታ እውነታዎች ውስጥ ጥቂቶቹን ብቻ ላካፍላችሁ። በዚህ በአዲስ አበባ መስቀል አደባባይ ከሃይማኖት በዓላት የደመራ በዓል ማክበሪያ መሆኑ ለረጅም ዘመናት ሲወርድ ሲዋረድ የመጣና በአይናችንም የምንመለከተው ነው። ፋሽስታዊው ደርግ ደግሞ መስቀል አደባባይ የሚል ስያሜውን ክዶ አብዮት አደባባይነት ቀይሮት በርካታ የወንጀል ተግባራቶችን ወስኖበታል፣ አዋጅም አስነግሮበታል። የጠርሙስ ደም እንደተረጨበትም የብዙዎቻችን ትውስታ ነው። ወያኔ ደግሞ ለንግድ ተቋሞቹ ለሆኑት ለእነ ሰላምና ኢትዮ ሊማሊሞ ወዘተ ለተባሉ የትራንስፖርት ተቋሞች መናኸሪያ አድርጎታል። የወያኔ አውቶቡሶች መጫኛ ማውረጃ አድርጎታል። ከዚሁ ተመሳሳይ ለጋር የናዝሬት አውቶቡስ ተራ ሆኖ ለረጅም ዘመናት ሲያገለግል የነበረ መናኸሪያ ነበር። የመናኸሪያ ለልማት ተፈልጓል በሚል የናዝሬት መናኸሪያ ወደ ቃሊቲ ተዛወረ። ቦታው ግን በተለየ ልማት አልዋለም፣ መናኸሪያው ለወያኔ ድርጅት አውቶቡሶች መናኸሪያ ከመሆን በስተቀር። መስቀል አደባባይም ሆነ ለጋር መናኸሪያ መነሻና መዳረሻ ያደረጉ የወያኔ አውቶቡሶች የመውጫና የመግቢያ ወይም የማቆሚያ ታሪፍ የሚያስከፍላቸው የለም፣ የወያኔ በመሆናቸው ብቻ። ሌሎች የግል አውቶቡሶች ቃሊቲ፣ ላምበረት፣ አስኮ ወይም መርካቶ ለሚያደርጓት እያንዳንዷ እንቅስቃሴዎቻቸው አፍንጫቸውን እየተያዙ እንዲከፍሉ ይገደዳሉ፣ የወያኔ ንብረት ስላልሆኑ ብቻ። እነዚህንና እነዚህን መሰል ተግባራት በኢትዮጵያ መፈጸም አዲስ አይደለም። እውን በኢትዮጵያ ህግ አለን መንግስትስ አለን ቢባል ምን ስህተት አለው? እውነትን መናገር ካልሆነ በስተቀር። አስቴር ሽፈራው ነኝ ከለጋሃር አዲስ አበባ።
ለፍኖተ የኢሃፓ ድምጽ ሬዲዮ ፕሮግራም አዘጋጆች ከሁሉ አስቀድሜ የከበረ ሰላምታዬን አቀርብላችኋለሁ። የፕሮግራማችሁ ዝግጅቶች ሙሉ በሙሉ ባይሆንም በሚደርሰኝ መንገድ ይደርሰኛል። ከሁሉም ዝግጅቶቻችሁ የፍኖተ አተታዎች ይመስጡኛል ያስተምሩኛል። ለእናንተ ያለኝ ክብር በማይነቃነቅ መሰረት ላይ እንዳለ እንዳስቀምጠው አስቀድቶኛል። በእውነት ስለእውነት እንነጋገር ከተባለ በጎሳ ፖለቲካ እየተናጠች ላለችው ኢትዮጵያ ሀገራችን ዘላቂ መፍትሄና ሰላም እንዲሁም ዲሞክራሲን በተግባር ማግኘት የሚቻለው ኢሃፓ እድሉን ያገኘለት ነው የሚል እምነትም አለኝ። በተለይም ከውስጣችን ወጥተው ኢትዮጵያን ያመሱና እየዘረፉ ያሉ ወያኔዎችን ከኛ ጫንቃ ላይ ለማውረድ የትግራይ ወገኔ መተባበር መታገል ካለበት ከናንተ ጋር መሆኔ አለበት የሚል ምክሬን ለግሳለሁ። እኔ ያለሁት በትግራይ ክልል ተምቤን አብያዲ ነው። አካባቢ ያለው የተምቤን ከናሉላና ከናጽዋን ሲወረሰው ባህል ቢኖር ዘረኝነት ወይም ጎሰኝነትን ሳይሆን ኢትዮጵያዊነትን መሆኑን ከህዝብ ማገኘው መረጃ መሰረት በማድረግ ማረጋገጥ ችያለሁ። ላረጋግጥላችሁም ወዳለሁ። ከስር መሰረቱም ሆነ ዛሬ ወያኔና የተምቤን ህዝብ የሚያስተቃቅ ፍቅር የላቸውም። በፋሽስታዊ ደርግ ዘመን በተምቤን ህዝብ ላይ ሲደርስ የነበረው ጭፍጨፋ አስመርሮት ወያኔን መደገፍና መተባበሩ ግድ እንደሆነበት ብዙዎቹ ያስታውሳሉ። በስተመጨረሻ አካባቢም ወያኔዎች ቤዛምባቸውን ነቅለው መጥተው ከዚሁ ተሰባስበው እንደነበረም ይታወሳል። ወያኔና የተምቤን ህዝብ ትስስር እስከወታደራዊ ደርግ ውድቀት ድረስ ቀጥሏል። ወያኔ አዲስ አበባን ተቆጣጥሮ ኢትዮጵያን መግዛት ከጀመረ በኋላ ግን ትስስሩ እየላላ መጥቷል። የተምቤን ህዝብ ወያኔ እይታ እንደ አድዋው ወይም አክሱም ሽሬው የትግራይ ትኩረት እንዳልተሰጠው በተግባር እየተረዳውና እየተመለከተው መጥቷል። ዘረኝነትን የተምቤን ህዝብ ይጠላል ያወግዛልም። የተምቤን ህዝብ የጋብቻ የንግድና ሌሎች ማህበራዊ ተሰስሮቹ ከዋግ ያገው ህዝብና ከጎንደር ህዝብ ጋር ነው። በእነዚህ ጎረቤቶቻችን ላይ ወያኔ ሊኖረን የሚገባውን ግንኙነት ሊወስንልን ይፈልጋል ሊገድበንም ይፈልጋል። የወያኔ የትግሬነት የውሸት ጥበትና መንደርተኝነት ለተምቤን ህዝብ ከኢትዮጵያዊነት የበለጠ የሚሰማው አይደለም፣ ኢትዮጵያዊነቱን ያስቀድማል። ወያኔዎችም ይህንን ጠንቅቀው ያውቃሉ። በመሆኑም ለአድዋዎች አክሱምና ሽሬዎች የዘነበው የወያኔ ልዩ ድጋፍ ከተምቤንም የለም። እናቶች በወሊድ ይሞታሉ፣ የወንዝና የምንጭ ውሃ ይጠጣል ያውም ከተገኘ። አብዛኛው ተምቤን አካባቢ በጨለማ የተዋጠ ነው። ይህንን ወርቅ አምባዎች፣ አበርገሌዎች፣ ወራይለዎች ሌሎች የተምቤን አካባቢዎች ይጋሩታል፣ መሰረታዊ ችግሮቻቸው ናቸውና። ወያኔ ዛሬ ከአብዛኛው የትግራይ ተወላጆች ጋር እየተቃቃረ ነው። ከጎንደር ወገኖቻችን ከሁሉ ወንድሞቻችን ጋር ለማቃቃር ወያኔ እያሰረ ያለው እኩይ ተግባሩ እየተወደደለት ሳይሆን እያስጠላው መጥቷል። የትግራይን ህዝብ ከሌላው ኢትዮጵያዊ ወገኖቹ ጋር በሰላምና በፍቅር እንዳይኖር እያውጠነጠነ ያለው ተግባሩም ተጠልቷል። በዚህ አጋጣሚ በወያኔ የውሸት ታሪክና አጉል ጀብዱ የተሞላችሁ አንዳንድ የትግራይ ወጣቶች ከወያኔ የተሰጣችሁን ቃለ ቡራኬ የምትመረምሩበት ጊዜ ዛሬ ነው የሚል መልእክት አለኝ። በተረፈ የኢሃፓ ሬዲዮ ፕሮግራም አዘጋጆችም የማይጠገብ አስተማሪ ፕሮግራማችሁን ቀጥሉበት። በወያኔ እኩይ ዓላማ የተለከፉ ወገኖቻችንም ቢሆኑ እውነትና ንጋት እያደር ይገለጣል እንዲሉ ነውና የትግራይ ህዝብ የታሰረበትን ጭቆና ሰንሰለት በጣጥሶ ከሌላው ኢትዮጵያ ወገኖቹ ጋር የሚሰለፍበት ጊዜ ሩቅ አይሆንም። ቢተው አሰፋ ተምቤን።
ይድረስ ለፍኖተ ዴሞክራሲ የኢሃፓ የሳተላይት ስርጭት እንደምን ከርማችኋል? በቅድሚያ የከበረ ሰላምታይን ለአዘጋጆቹና ለፕሮግራሙ ተከታታዮች አቀርባለሁ። ወያኔ የረጅምና የአጭር ጊዜ እቅድ በማውጣት የኢትዮጵያን የአንድነት አውታሮች እያናጋና የአንድነት ማገሮችን እያፈራረሰ 26 ዓመታትን አስቆጠረ። በእነዚህ ያለፉት 26 ዓመታት የወያኔ ቁንጮዎችና ሹመኞች እንደ ቱሃን የህዝብን ደም እየመጠጡ ፈርጥመው ጦሽ ሊሉ ደርሰዋል። በእነዚህ 26 ዓመታት ወያኔ የዘራው የዘረኝነት አራሙቻ መርዝ ድፍን ሀገርን እየመረዘ ብቻ ሳይሆን የአንድነት ማገርንና ዋልታን እያፈረሰም ይገኛል። በእነዚህ 26 ዓመታት ሙስና እንደ አንበጣ ወረርሽኝ ያዘረዘረ የአገር ፍሬን እምሽክ ያደረገ ሙስና እንደ ምስጥ የአገርን ሀብት እንክት እንክትክት አድርጎ አመድ እያደረገ ሙስና እንደ ጽኑ ደዌ ሀገርን አኝኮ በልቶ እያመነመነ ነው። በእነዚህ 26 ዓመታት ሙስናና ወያኔ ተወራራሽ ቃላት እየሆኑ መጥተዋል። ወያኔ ይህን አገርን ለመበታተን እየተጠቀመበት ያለውን የዘረኝነት መርዝ ሲቀምም ጫቋኝ እያለ ይጠራ የነበረውን የሸዋ አማራ የሚባልን ህዝብ እንደነበር የሚዘነጋ አይደለም። ይህ የዘር መርዝ ራሱ ወያኔን መርዞ ሊያጠፋው እንደሆነ ከያቅጣጫው የምንሰማው መረጃ ያስረዳል። ወያኔ ባለፉት 26 ዓመታት የሃይማኖት ተቋማትን በቁጥጥሩ ስር በማድረግ የየሃይማኖቶቹን መሪዎች የመሾምና የማውረድ ስልጣንንም ጨብጧል። ያብዛኞቹ የሃይማኖት ተቋማት መሪዎች የትግራይ ተወላጆችና የወያኔ ካድሬዎች መሆናቸው የየሃይማኖቶቹን ተከታዮች ያስጨነቀና ጥርስ ያስነከሰ መሆኑንም መገንዘብ ችያለሁ። የሚገርመው በየሃይማኖቶቹ ወያኔ የሰየማቸው የሃይማኖት ሹመኞች በቂ የሆነ ሃይማኖታዊ አስተምሮት የሌላቸው በመሆኑ በየምዕመናኑ እየተናቁና የተዋረዱ ለመሆናቸው ምዕመናን ምስክሮች ናቸው። ወያኔ ቤተክርስቲያኖችን አቃጥሏል፣ መስጊዶችን አፍርሷል። ይህ አይነቱ የወያኔ ጋጠወጥ ጣልቃ ገብነት የተለያዩ የሃይማኖት ተከታዮችን ስሜት የረበሸና ቂም ያስቋጠረ መሆኑ የሚታወቅ ነው። በአገር አቀፍ ደረጃ በየአካባቢው ከተሰየሙ የወያኔ ሹመኞች ጀርባ የህወሓት ካድሬዎች የዘር ፖለቲካ ለማስረጽ በሚል የቁጥጥርና የክትትል ስራ በመስራት 26 ዓመታት አስቆጠሩ። ይህን የጎሳ ፖለቲካ ገና ሳይበጠበጥ በጥንስስ ደረጃ እያለ ኢያፓ ሲያጋልጠውና ሲቃወመው እንደነበር ሀገር የሚያውቀው ሀቅ መሆኑን መናገር ተገቢ ይመስለኛል። በጎሳ ላይ የተመሰረተ ፖለቲካ ሀገርን መበጣጠስ እንደ አቋም ማለትም መሰሪ ዓላማን ለማሳካት መጠቀመ በማድረግ አመቺ ሁኔታ ከተፈጠረ የአንድ ጎሳን ፈላጭ ቆራጭነት ማስፈን ግቡ በማድረግ እንደሚንቀሳቀስ ቅንጣትም እንደማያጠራጥር ኢህአፓ ታግሏል። እስካሁንም ይህንን የጎሰኝነት መርዝ ለማክሸፍና ለመንቀል ላፍታም ሳያሰልስ ትግሉን ተያይዞታል። ግና ይህ የጎሳ መርዝ ከማል ሀገር እስከ ዳር ሀገር እንደ አንዳች ወረርሽኝ በሽታ መዛመቱ የሚታወቅ ሲሆን ከሰሞኑ የሚሰማው ብዙዎች ሲሰጋ የነበረው ሁኔታ መከሰቱ አይቀሬ መሆኑን የሚያሳዩ ሁኔታዎችን ነው። የጎሳ ፖለቲካ ውሎ አድሮ በቋንቋ ወይም በሃይማኖት ላይ የተመሰረቱ ጽንፍና ቡድኖችን መውለዱ አይቀሬ ነው። ለእንዲህ አይነቶቹ ቡድኖች መፈጠር መሬቱን አለስልሶ ያዘጋጀው ወያኔ ነው። ሀገር ትገነጣጠል ብሎ የሰበከውም እርሱ ራሱ ነው። ከዚህ ቀደም በጽንፈኞች በተወሰዱ እርምጃዎች በሚከተሉት ሃይማኖት ሳቢያ ብዙ ሰዎች በስለት አርደውነት ጨፍጭፈው ተገለዋል። ይህ ሁኔታ ውሃ እያጠጣ ያሳደገው ወያኔ በመሆኑ ጽንፈኞች አስከፊና ዘግናኝ ድርጊት ሊፈጽሙ እንደሚችሉ ያለመጠራጠር እናገራለሁ። ሁኔታው በቅርብ ጊዜ የተከሰተ ሳይሆን ወያኔ ላለፉት 25 ዓመታት የዘራው ፍሬ መሆኑ ማንም ይስቷል ብዬ አልገምትም። እነ አባይ ጸሐዬ የሃይማኖቶች የበላይ ጠባቂ በመሆን ሃይማኖቶችን ሁሉ የወያኔ የፖለቲካ ቅርንጫፎች ለማድረግ ካድሬ ጳጳሳትን፣ ካድሬ ኢማሞችን፣ ካድሬ ፓስተሮችን እየሾሙ ሃይማኖቶቹ ሁሉ የየራሳቸውን ሃይማኖታዊ ተልእኮ ከመወጣት በይበልጥ የወያኔ ፖለቲካ ጉዳይ አስፈጻሚ ሆነው መገኘታቸው ጽንፈኛ አስተሳሰብና ጽንፈኛ ቡድንን ለመመስረት ሰበብ እንደሆነ እሰጥ አገባ የሚያስነሳ አይሆንም። ወያኔ ተቃዋሚዎችንና ጋዜጠኞችን በአሸባሪነት ባስት እየወነጀለ በቅሊንጦና በዝዋይ ከርቸሌዎች እያማቀቃቸው ሲሆን በአንጻሩ ስር የሰደደና በህቡ የተስፋፋ በመሄድ ላይ ስላሉት ጽንፈኛ ቡድኖችን እንኳን እርምጃ ሊወስድ ሲተነፍስም ተሰምቶ አይታወቅም። በወያኔ ሐሳብን በነጻ የመግለጽ መብትን በመግፈፍና ኢንተርኔትን በማገድ በዓለም ከታወቁት አፋኝ ቡድኖች ተርታ እንደሆነ በተለያዩ ዓለም አቀፍ ተቋማት የሚወጡ መግለጫዎች በሚገባ ያስረዳሉ። ወያኔ ዋና የትኩረት አቅጣጫውን ያደረገው የሀገርና የህዝብን ሀብት መዝረፍ ላይ በመሆኑ ለሌላው ምን ግዴ መሆኑን እያሳየ ነው። ለምሳሌ የአሜሪካንን ጦርነት ለማካሄድ ሶማሊያ ውስጥ የዘመተው የወያኔ ጦር የጨፈጨፋቸው ወጣቶችና ሴቶች ደምን ለመበቀል እርምጃ አይወስድም ብሎ ማሰብ ተላላነት ይመስለኛል። የዋ ሊደር እንጂ ለወያኔ ግፍ መላሽ መስጠቱ የማይቀር ነው እላለሁ። ግና እንዲህ ያለው የበቀል እርምጃ በጭፍን የጥቃቱ ሰለባ የሚያደርገው ህዝብን በመሆኑ መሪር ይሆናል። ወያኔ በኦጋዴን በቀላፎ በቀብሪ ዳህር ወዘተም በርካታ የአካባቢው ተወላጆች የሆኑ ሶማሌዎችን በአሰቃቂ ሁኔታ እየገደለ በጅምላ መቃብር መክተቱ ጦሱ ሽብር ይሆናል። ለ25 ዓመታት ወያኔ የረገጣት ፍትህ እስከዛሬ እያሰማች የነበረው ጩኸት በዚህ በ26ኛው ላይ ድምጸቱ ይቀየራል። ሽብረኛው ወያኔ ጽንፈኛው ወያኔ የዘራውን መርዝ ማጨዱ አይቀሬ መሆኑን ሳስብ እያመመኝ መሆኑን መግለጽ ወዳለሁ። ለወያኔ ሽብርተኝነት የሚሰጠው ምላሽ ማረፊያው ህዝብ በመሆኑ ልብን ያደማል። ለዚህ መፍትሄው አንድ ብቻ ነው። እሱም ተደጋግሞ በፍኖተ ሬዲዮ እየቀረበ ያለው በኢትዮጵያ አንድነት ላይ የቆሙ ኃይሎች ለነገ ሳይሉ ዛሬውኑ የሚፈጥሩት ህብረት በህብረት በመታገል እያንዣበበ ያለውን የጽንፈኝነት ደመና እንበትነው እላለሁ። ቡልቻ ነኝ ከቀለም።
ለፍኖተ ዲሞክራሲ ኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ለእናንተ ክብር ምስጋና ይገባቸዋል። በርቱ ይልኩ የከበረ ሰላምታዬን አቀርብላችኋለሁ። ውድ ፍኖቶች ከዚህ በፊትም ሆነ ከእንግዲህ ወዲያ የምጽፍላችሁ ደብዳቤዎች መነሻ የሆነኝ የፋሽስታዊ ደርግ አረመኔዎች ባንድ ወገን ዘረኛው ወያኔና ጀሌዎቹ በሌላ በኩል ተሰልፈው የኔ እበልጥ የኔ ይሻል ከንቱ የቁንጅና ውድድራቸው መረን እየለቀቀ በመምጣቱ ከዚህ አይነት ጅል ጨዋታችሁ ታቀቡ ለማለት ነው። በሌላ በኩል ፋሽስታዊ ደርጎቹም ሆኑ ዘረኞቹ ወያኔዎቹ ለቁንጅና ውድድር የሚያበቃ ልዩነት የላችሁንም በማለት ነው። ደርጎቹም ሆኑ ወያኔዎች የቅርጽ እንጂ የይዘት ልዩነት እንደሌላቸው የኢትዮጵያ ሕዝብ ጠንቅቆ ያውቃል። ባለፈው ፕሮግራም ሁለቱም ከሰው በሰው አገዛዝ ወደ በህግ ለህግ መገዛት ማሸጋገር አለመቻላቸው የሚያመሳስላቸውና ጸረ ዲሞክራሲ ጎዳና የተከተሉ ናቸው የሚል ጽሑፍ ልኬላችሁ ነበር። ፋሽታዊ ደርግም ሆነ ወያኔ በፈላጭ ቆራጭ አገዛዛቸው ኢትዮጵያን ለጉዳት ዳርገዋል። የዜጎቿን የሰቆቃ ህይወት አራዝመዋል። ኢትዮጵያና ዜጎቿን አዋርደዋል። ሁለቱም አገዛዞች የተጠቀሙባቸው ዘዴዎች በተለያዩ ቃላት የተሽሞነመኑ ቢሆንም ተግባርና ይዘታቸው ተመሳሳይ ነው። የኢትዮጵያ ህዝብ ከግማሽ ምዕተ ዓመታት በላይ በፈላጭ ቆራጮችና ዘረኞች ስር በመውደቁ መከራው በዝቷል። ስቃዩ አስከፊ ሆኗል የሚባለውም ለዚህ ነው። ሁሉም አገዛዞች በሚችሉትና ስልጣናቸው በፈቀደላቸው ዘዴና ቅም ሁሉ ጉዳቱን አባብሰዋል። ሁለቱም አገዛዞች አላማና ግባቸው ህዝብን አፍኖ የስልጣን ዘመናቸውን ከማራዘም ላይ ያነጣጠረ መሆኑን መካድም ሆነ ለማስተባበል መሞከር ትልቅ ስህተት ነው። የዛሬው ደብዳቤ ዋነኛ መልእክት መልካም በሚባል የፖለቲካ ባህል ግንባታ እንደመመዘኛ መስፈርት ከመቀመጡት የመድበለ ፓርቲ ስርዓት አሰራር በተግባሩን እንዲሆን ማረጋገጥ የመሰረተ ድንጋይ ከሚባሉት ውስጥ መሆኑን ለማሳየት ይሆናል። ካለም መድበለ ፓርቲ ስርዓት የዲሞክራሲ ስርዓት ግንባታን ማሰብም ሆነ ማለባ አይቻለም። የህዝብ ስልጣን ባለቤትነት የሚረጋገጠው አማራጭ ቀርቦለት ይሄኛው ከዚያኛው ያኛው ደግሞ ከዚህኛው የተሻለ ነው ብሎ መወሰን የሚችልበት ብቸኛ ጎዳናው ነው። ታዲያ ከመድበለ ፓርቲ ስርዓት ህልውና ጋር ደርግና ወያኔ ምን የሚከራከሩበት ወይም የሚነጻጸሩበት ሁኔታ አለ? እርግጥ ነው ወታደራዊ ደርግ የፍየል ወጠጤና አቅራርቶና ፎክሮ ዜጎችን በየአደባባዩና ጎዳናው ይገደል እንደነበረ ሁሉ የመድበለ ፓርቲ ህልውናን የክተት አዋጅ አውጆ ዘግቶታል። ዘረኛው ወያኔ ከፋሽስታዊ ደርግ የሚለየው ስብዕና የለው። አስመስሎና ዋሽቶ በሚስጥር ማድረግ ግን መገለጫ ባህሪው ነው። ወያኔ በማስመሰል በመዋሸትና በክህደት ተወልዶ ያደገ በመሆኑ ቀን በአደባባይ አምንበታለሁ ያለው ማታ በጨለማ ይክደዋል፣ ያፈርሰዋል። የተቃዋሚ ፓርቲ ጽህፈት ቤቶችን ያፈርሳል፣ ያሽጋል። አመራርና ባለቶችን ጥላሸት በመቀባት ያስራል፣ ይገድላል፣ ያሰቃያል። በዓለማችን የዲሞክራሲ ስርዓት ግንባታ ተሳካባቸው የሚባሉ ሀገራት ህዝቦች ለስኬት የበቁት የፖለቲካ ባህላቸውን በማይናጋ በማይቀለበስ መሰረት ላይ መገንባት በመቻላቸው ነው። የዲሞክራሲ ስርዓት ግንባታ ግሙን የሚመታው ህዝቡ በተቀበለውና የኔ ለኔ ብሎ ባመነበት መልካም የፖለቲካ ባህል ውስጥ ሲጓዝ ብቻ ነው። መልካም የሚባል የፖለቲካ ባህል የዲሞክራሲ ስርዓት ግንባታን ለስኬት የሚያበቃ መልካም ጎዳና መሆኑን የተለያዩ ሀገራት ተመክሮ ያረጋገጠው ጉዳይ ነው። በተጻራሪው የዲሞክራሲ ስርዓት ግንባታ መጥፎ በሚባል የፖለቲካ ባህል ከተተበተበና ከታሰረ ይጨናገፋል። በሀገራችን እየታየ ያለውም ይኸው ነው። ማስተባበል አይቻልም። አራተኛው እንደ መልካም ፖለቲካ ባህል መመዘኛ ሆኖ የሚያገለግለው ህዝብ በሀገሩ ጉዳይ የይገባኛል መብት የቱን ያህል ተጠብቋል ወይም ተከብሯል የሚለው ነው። ሀገር ህዝብ ደግሞ ሀገር እንደመሆኑ መጠን ሁሉም ዜጋ የሀገሩ ጉዳይ ያገባዋል፣ ይመለከተዋል። ዜጎቻቸውን በሀገራቸው ጉዳይ ጣልቃ እንዳይገቡ የሚያግዱ ፈላጭ ቆራጭ አገዛዞች ብቻ ናቸው። በሀገራችን ፋሽስታዊ ደርጎችም ሆኑ ወያኔዎች የህዝብ መብትን የጣሱ በእኛ እናውቅልሃለን ስም ኢትዮጵያውያንን ለሀገራቸው ባይተዋር እንዲሆኑ ተግተው የሰሩ በመሆናቸው ያመሳስላቸዋል። ሁለቱም በዚህ የክህደት ተግባር ላይ ተመሳሳይ ተግባሮች አሏቸውና ፋሽስታዊ ደርግ ዛሬ ኢትዮጵያና ህዝቧን እያመሰቃቀለ ላለው የወያኔ ዘረኛ ቡድን የትግራይ ክፍለ ሀገርን አስረክቦ ሲወጣ የኢትዮጵያን ህዝብ አማክሮ ነበር? አላማከረም። የኢትዮጵያ ህዝብ ጉዳይ ነውና ይመለከተዋልና እስኪ ሁኔታውን ይመከርበት ብሎ ወደ ህዝብ አውርዶት ነበር ወይ? መልሱ ውሳኔውን ለቆ መውጣቱን አሳወቀ እንጂ ወደ ህዝብ አላወረደውም የሚል መሆኑ አያከራክርም። በሌላ በኩል ዛሬ በስልጣን ላይ ያለው ወያኔ የህዝብ ሉዓላዊ ስልጣንን ከደርግ በከፋ መልኩ እንዲሰፋና አስከፊ እንዲሆን አደረገ እንጂ ለውጥ አላመጣም። በዚህ የህዝብ ክህደት ተግባር ከሻቢያ ጋር በጣምራ ተጠያቂዎች ናቸው። ወያኔና ሻቢያ ኢትዮጵያንና ኤርትራን ሲገነጣጠሉ የኢትዮጵያም ሆነ ኤርትራ ህዝብ የመከረበት ጉዳይ እንዳልነበር መካድ አይቻልም። ወያኔ ኢትዮጵያን የምታህል አገር ባህር በር አልባ ሲያደርግ፣ የጎንደርን መሬት ለሱዳን በገጸ በረከትነት ሲሸጥ፣ የጎንደርና የወሎን ለመሬቶች ወደ ትግራይ ሲያካል ህዝብ መብቱ ነውና ይምከር ብሎ አላማከረም፣ አላወያየም፣ ይሁንታም ከህዝብ አላገኘም። ፋሽስታዊ ደርግና ወያኔ ሁለቱም በፖለቲካ ድንቁርና የተመርቱ የአስተሳሰብ ድሆች መሆናቸው ያመሳስላቸዋል። ሁለቱም ህዝብን የናቁና ከህዝብም ለመማር ያልቻሉ ደናቁርቶች ናቸው። ከዚህ መነሳት ያለበት ትልቁም ነገር አለ። ለፖለቲከኞች የእድሜ ልክ የእውቀት ምንጭ ሆኖ የሚጠቀሰው ህዝብ መሆኑን መረዳት ትልቅ ብልህነት ነው። ህዝብ ለፖለቲከኞች ከመደበኛ ትምህርትና ከመጽሐፍት ከሚገኝ እውቀት የበለጠ ሆኖ በምንጭነት እንደሚያገለግል የረሳ ፖለቲከኛ ደንቆሮ ነው። በሀገራችን ታሪክ ውስጥ ከህዝብ ለመማር ከፍተኛ ጉጉትና ፍላጎት እንደነበራቸው አጼ ቴዎድሮስና አጼ ምኒልክ ብዙ ይባልላቸዋል። ማስረጃዎችም አሉ። እረኛ ምን አለ? እረኛ ምን ዘፈነ? አርሶ አደር ምን ያወራል? ህዝብ ምን አሰማ? ወዘተ የሚሉ ጥያቄዎችን እየጠየቁ ከህዝብ ይማሩ እንደነበር ማጣቀሻዎች አሉ። የህዝብን ስሜትና ፍላጎት ማዳመጥ፣ ስነ ልቦናውን ማጥናትና ማወቅ የበለጠ ለፖለቲከኞች ጠቃሚ ነገር ነው። ፋሽስታዊ ደርግንም ሆነ ወያኔዎችን ደናቁርት ፖለቲከኞች ከሚያስብሏቸው በርካታ ነገሮች ውስጥ ህዝብን የናቁ፣ ከህዝብ ለመማር የማይሹ፣ ህዝብ የሚናገረውና የሚያሰማውን ሮሮ የሚሰማ ጆሮ፣ የሚመለከት ዓይን፣ የሚገመግም ህሊና የሌላቸው ነውረኞች ስለሆኑ ነው። ወያኔ ለይስሙላ የሚያካሄደውን የውሸት ምርጫ የተበላ ቁብ ነው ይለዋል። አንበሳ፣ ዝሆን፣ ድስት፣ መሶብ፣ ፈረስ ቢደረደር ንብን ለማሸነፍ ወያኔ ለይስሙላ የሚያካሄደውን የውሸት ምርጫ የተበላ ቁብ ይለዋል። አንበሳ፣ ዝሆን፣ ድስት፣ መሶብ፣ ፈረስ ቢደረደር ንብ ማሸነፉ የታወቀ ነው ይለዋል። እነዚህ ሁሉ የወያኔ ውሸታምነት ገላጭ የህዝብ አንደበቶች ናቸው። የተቃውሞ መገለጫ የሆኑ የህዝብ ትችቶች ናቸው። ወያኔ እኮ ዛሬ በዚህ በአዲስ አበባ በቀበሌ ስም ህዝብን መጥራት አይችልም። ኮያኔ ስብሰባዎች ራስን ማግለል ትልቅ የሚባል ህዝባዊ ተቃውሞ ነው። በቀበሌ ጥሪ ህዝብ እንደማይገኝለት ሲረዳ የህዝብ ማህበራት የሆኑ እድሮችን ሳይቀር መጠቀሚያ ሊያደርግ ሞክሮ እሱም ከሽፎበታል። ወያኔ ዛሬ በየስብሰባ አዳራሹ ሰበሰብኩ እያለ በቴሌቪዥን መስኮት የሚያሳዩን እናቶች፣ አዛውንቶች፣ ነዋሪዎች፣ ወጣቶች ወዘተ በቀናበል ክፍያ የተገዙ እንጂ የወያኔ ዓላማ አራማጆች አይደሉም። የፖለቲካ ባህል ማርከስ ይሏል ይህ ነው። የተሳሳተና የዲሞክራሲ ጠር የሆነ ብልሹ የፖለቲካ ባህል ይህ ነው። የወያኔ የተበላሸ የፖለቲካ ባህል የዲሞክራሲ ስርዓት ግንባታን ከማኮላሸት ከማቀጨጭ ያለፈ ስንዝር አያራምድም፣ እግር ከወርች ጠፍሮ የያዘ እንጂ። ፍኖቶች፣ በሚቀጥለው ሳምንት በቀጣይ ጉዳይ ላይ ሐሳቤን እቀጥላለሁ። ዛሬ ደህና ሰንብቱ እያልኩ እሰናበታለሁ። ደግሰው ጉልማ ከአዲስ አበባ። ለዛሬ ያለን የደብዳቤዎች አምድ ፕሮግራም በዚሁ ተጠናቀቀ። ሳምንት በተመሳሳይ ዝግጅት በሌላ መልእክቶች እስከምንገናኝ ቸርን ሰንብት።
Let's go. ሐዘንተኛ እናቴ ሐዘንተኛ እናቴ ሐዘንሽ ቢበዛ መልክሽ ተጠቆረብኝ ሆነብኝ ቅርሳሳ ምንም ቤትሽ ቢፈርስ ኑሮሽ ቢደረባ እግርሽ ቢሰነከል ብትሆኚ ሸለባ ዳግመኛ እንድትመጪ ታየኛል እኔ ለልቤ ደስታ ሐሴት ለዘመኔ እንዲህ አይደለም ወይ ኑሮ ባለም ላይ ሲወርቁ ሲነሱ መከራ ሲታይ መከራን የቻለ ሲኖር እየተገፋ መነሻው ጉል ነው የሚታይ በይፋ ችግር ያጠለቀው የጠራው ገላሽ የብርታት ዓላማ አነዋወርሽ ያንጎልሽ ነጻነት እጅግ የረቀቀ ያልገባው አጋዘው የገባው አለቀ ስንቱ ነገር ቀረ ፈጥኖ ተደምስሶ ባንቺ መልክ አግጦ ውበትሽን ለብሶ ሐዘንተኛ እናቴ ውበትሽ የጠራው የተመኘሽ ሁሉ አንገቱን ሰጠልሽ አለቀ በሙሉ እኔንም ማረከኝ ባየው መልክሽን እኔም እንደነዚያ ልስጥሽ አንገቴን ሐዘንተኛ እናቴ ጎኔ የህይወቱ እከተልሻለሁ በቀን በሌሊቱ ከቷልሻም እኔ ተነጥሮ ኑሮ እስኪደርስ ድረስ ታላቁ ቀጠሮ የህይወቴን ማብቂያ እመኛለሁ እኔ ሐዘንተኛ እናቴ ካንቺ ከመለየት ስኖር በዘመኔ ይቆራርጠኝ ውርጩ ይቆርጥመኝ ብርድ አይቀጡ ልቀጣ ይውረድብኝ ፍል ቁም ነገር አይደለም የለኔ አካል በሞት እንድከተት አውቃለሁ ገላዬ ለሌላውም በልክ ለኔም በመጠኔ መድረሱም ማይቀር ነው ሲፈሩት ቢኖሩ መፈጸም አለበት ይኸው ነው ተግባሩ ሞት ለረታው አካል እንዲመጨነቅ ከንቱ መዳለል ነው በራስ መሳለቅ ሐዘንተኛ እናቴ አንቺ ነሽ ንብረቴ አንቺ ነሽ ህይወቴ ያምሮዬ መቤት የህሊና ሀብቴ ጥራቸው እጅግ ነው ህልቆ መሳፍርት ወሰንዲካ የለው እስከ ምጻት ያፈቀሩሽ ልጆች ወይኛቸው የሞቀ ፍቅርሽ ከልባቸው እጅግ የጠለቀ ለአንቺ እንደተገዙ በፍጹም ልቦና ሄዱ ገሰገሱ የሞትን ጎዳና ሐዘንተኛ እናቴ ምንኛ ይጠና የወደደ አንጀት ያፈቀረሽ ሲለየ ሲፈታ በሞት ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ ይታየኛል እኔ እንባሽ የሐዘን በፊትሽ ሲለካ ሆኖ ሰመመን ትካዜሽ ወጨፎ ሰቀቀንሽ ጭፍና ሸረጠጠው ልቤን አደረገው መና እንዳይዘለቅ የለም አብረን እንዝለቅ የትንሣኤ ብርሃን እስከሚል ፍንጥቅ ሐዘንተኛ እናቴ የመጣውን ቀንበር እኔም ልሸከም ልረስ ልቆፍረው በተለምሽው ትልም ቅስምሽ አይሰበር ወዝሽ አይመጠጥ ይመለሳልና እንዲሆን በቅጥ ስንዴ በመሬት ውስጥ ተዘርታ በስብሳ ብዙ ታፈራለች ሙታት ስትነሳ ቢሞቱ ልጆችሽ ለትንሣኤ እንጂ ነው ሐዘንሽን ባሴት ሊለውጡ አስበው ጥቃትሽ ይጠፋል በኃይል ተደምስሶ ሕይወትሽ ይጠራል የነበረ ደፍርሶ ያለፈው አለፈ መጭውን ጠብቂ ለምትሄጁ መንገድ ስንቅንሽን ሰንድንቂ የልጆችሽ አጥንት የሞቱት ሁላ የሚለመልም ነው አንድነት በመላ ስጋቸው አበባ አምሯቸው ፍሬ አብቦ ያፈራል ከነገ ከዛሬ ምን የወላድ መሃን አሁን ብትሆኚ እዱ መዝራቱ የሚባል ወንድ ልጅ እንድትወልጂ መኚ ያውስ ቢሆን ለዚያ ልጆችሽ መች ሞቱ ሀዘን አይግባሽ ታሪክ ቤት ሊሰሩ መንገድ ሄዱልሽ ትላንት ሄጄ መጣው ከረጅም ጎዳና ከልጆችሽ አንዱ ከመቃብር ሆኖ ጠየቅኩት ሲቃና ይህን መላእክት ላከኝ እንደ ነገር ላንቺ እናታችን የኛ እንድትበረቺ አትዘን እናቴ ትበል በርታ በርታ አይንሰፍሰፍ አንጀቷ አለላት መከታ ኑሮ ፈረቃ ነው አለላት ምትክ የኔን ትሚፈጽም ማደርሰው ከልክ እንግዲህ እናቴ አፈር ተበላኝ ታኑረኝ በልቧ እንዳትረሳኝ በሙግት ነበረ ያለ ህሊናዬ የእናቴ መከራ ሆኖ መከራዬ ፈንታዬን ተወጣው ፍጆታው ለሌላ የትልሙን ማቃኛ ይፍጠር ሌላ መላ ብዙ አንጻር አይነበር እኔ በሕይወቴ እየተደቀነ ሲጋረድ ከፊቴ ልከላው ብሞክር ክፉ ክፉነ የእናቴን መከራ እሾህ ጉልጥምቱነ የሐዘን ጥቃቷን እያወቀው ልቤ መከራዋን መክላት ዳር ዳሩን ቀንጥቤ አቅሙ በላይ ነገር ተስኖት አካሌ የገደል ስር ጩኸት ሆኖበት ቀበሌ ዝም ብሎ ማዳመጥ ጊዜው እስኪለግስ ሳይወድ በግዴታ ይኸው ሲታገስ ይህን ሁሉ እያየው ስኖር በንጉርጉሮ አጥንቴን ሰበረው የኔ እናት እሮሮ እኔ እንደዚህ ሆኜ ገባሁ ከመቃብር ልጅ ትውለድ እናቴ የሚያደርሰው ከዳር ይህንን ተናግሮኝ ልጅሽ ጥሎኝ ሄደ ሌላ እንዳልጠይቀው ዛር ሆኖ ነጎደ አላርፍ እንኳን ብሎ ከመቃብር ገብቶ አጥንቱ ነገረኝ ይህን አፋውጥቶ ሐዘንተኛ እናቴ ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ። Thank you.